የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 28 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምን አምሽታችኋል? የማስተናግዳችሁ ሶሎሞን አባተ ነኝ። ኮሮና ቫይረስ ኮቪድ-19 የኢትዮጵያ ዝግጅትና ምላሽ ለጥያቄዎ መልስ።
ይሄ ችግር 80 ሀገር ከደረሰ ማህበረሰባችንም እንዲያውቅ የምንፈልገው ነገ ከነገ ወዲያ ኢትዮጵያ ውስጥ ላይገባ የሚችልበት ምክንያት እንደሌለ መገንዘብ ይኖርብናል። ስለዚህ ትልቁ ነገር ምንድን ነው? ምን አይነት ጥንቃቄ እንወስዳለን? ቅድም ዶክተር አሸናፊ ሲገልጹት እንደነበረው መወሰድ የሚገባቸውን ጥንቃቄዎች መወሰድ አለበት። በእኛም አባባል ያው ማወቅ መጠንቀቅ ነው።
ይህን ለማለት 1918ቱን ህዳር በሽታን ማሰብ ያስፈል። በጣም በጊዜ ውስጥ በአጭር ጊዜ ውስጥ ዓለምን አንድ አይነት ናቸው ማለት አይደለም። ዓለም በሙሉ እንትን ብሎ ወደ 50 ሚሊዮን ላይ ደርሷል እና ይሄ አፍሪካ ሊሰራጭ አይችልም የሚባለው ነገር ልክ አይደለም።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ እንዲሁም ከሜሪላንድ ዩናይትድ ስቴትስ ጋፕ ኤ የተሰኘ በድህነትና በኤች አይ ቪ ኤድስ ላይ የሚሠራ ግብረ ሰናይ ድርጅት መሥራችና ሥራ አስኪያጅ ዶክተር አሸናፊ ዋቅቶላን የሰማችሁት። በዚህ ምሽት ለጥያቄዎቻችሁ መልስ ይሰጣሉ። ፕሮዲውሰሩ ንጉሡ ታምሬ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤናስጥልኝ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የድሬዳዋ ነዋሪዎች አንድነት የተባለ ክልላዊ ፓርቲ ዛሬ በድሬዳዋ ተመሠረተ። ፓርቲው አማርኛ፣ ኦሮምኛና የሶማልኛ ቋንቋዎች የድሬዳዋ አስተዳደር የትምህርትና የሥራ ቋንቋ እንዲሆኑ አድርጋለሁ ብሏል። ቀድሞ ሳተናው በሚባል አደረጃጀት ሲንቀሳቀሱ የነበሩ ወጣቶች የተሳተፉበት አዲስ ፓርቲ የምርጫ ቦርድ ታዛቢ በተገኘበት በዛሬው ዕለት መሥራች ጉባኤውን ያካሂደዋል። አዲስ ቸኮል ተከታትሎታል።
ዛሬ ድሬዳዋ በተለምዶ ተስፋዬ ሜዳ በሚባለው ቦታ በተካሄደ ጉባኤ የድሬዳዋ ነዋሪዎች አንድነት ፓርቲ ተመስርቷል። ፓርቲው የሥራ አስፈጻሚ አባላቱና ሊቀመንበሩን መርጧል። ፓርቲው መስራች ጉባኤውን ሊያካሄድ የነበረው በክሊዮፓትራ ሆቴል ቢሆንም ከአስተዳደሩ አመራሮች ስብሰባ ፈቃድ የለም ተብሎ ለሆቴሉ እንደተነገረውና ፓርቲውም ተስፋዬ ሜዳ በተባለ የእግር ኳስ መጫወቻ ሜዳ ዛፍ ጥላ ስር ምስረታውን ለማካሄድ መገደዱን አዲስ የተመረጠው የፓርቲው ሊቀመንበር ወጣት ሲሳይ አየለ ለጋዜጠኞች አስታውቋል። በፓርቲው ፕሮግራምና ህገ ደንቦች ላይ ውይይት የተካሄደ ሲሆን የሶሻል ዲሞክራሲን ፍልስፍና እንደሚከተል አስታውቋል። 11 አባላት ያሉት የፓርቲ ስራ አስፈጻሚ አባላት የተመረጡ ሲሆን ወጣት ሲሳይ አየለም በሊቀመንበርነት በሙሉ ድምፅ ተመርቷል። ፓርቲው ትኩረት ሰጥቶ ስለሚሰራባቸው ጉዳዮች ወጣት ሲሳይ ለጋዜጠኞች ይህን ብሏል።
ቀጣይ ማድረግ የምንፈልገው ምንድን ነው? ህዝባችን ብዙ ጥያቄ እንዳለበት እናውቃለን። ከተማችን ላይ ብዙ የሚነሱ ጥያቄዎች፣ ብዙ ችግሮች እንዳሉ፣ አሁንም ጉባኤ ላይ ሲነሱ የነበሩ ችግሮች አሉ። ህዝቡ አሁንም ፈርቶ አንገት ደፍቶ ነው ያለው። ስለዚህ ይሄን ህዝብ አሁን የተመሰረተው ፓርቲ በእርግጠኝነት የከተማውን ጥያቄ፣ የከተማውን ጥቅም ያስከብራል፣ የከተማውን ጥያቄ ይመልሳል። አሁንም ለህዝባችን ቃል የምንገባው ነገር ከተማችን ላይ ብዙ ጥያቄዎች አሉ። ወጣቱ ጥያቄ አለ። የስራ አጥ ቁጥር እጅግ በጣም ስር የሰደደ በጣም የሚያስፈራ ነው። ብሔርተኝነቱ ስር ሰዷል። ስለዚህ እነዚህ ነገሮች በተሻለን መጠን መስራት ካለብን በላይ ሰርተን ለህዝባችን ትክክለኛውና የሚጠቅመው ዘላለማዊ የሆነ ጥያቄ እንመልሳለን የሚል ጠንካራ እምነት አለን። ደግሞ እናደርገዋለን ብለን እናስባለን።
ከዚህ በተጨማሪ በድሬዳዋ ከነባሩ አማርኛ ባሻገር ኦሮምኛና ሶማሊኛም የትምህርትና የስራ ቋንቋ እንዲሆን እንደሚሰሩ አቶ ሳይ ገልጿል። የፓርቲውን የመሰረታ ሂደት በታዛቢነት ሲከታተሉ የነበሩት የምርጫ ቦርድ ተወካይ አቶ ታከለ ጸጋ ሂደቱ ችግር አልነበረበትም ብለዋል። ባለፉት 2 ዓመታት በተለምዶ 40-40-20 የተባለውን የድሬዳዋ አመራሮች የስልጣን ድልድል ኮታና አድሏዊ ናቸው ያሏቸውን አሰራሮች በመቃወም የሚታወቀውና በአንዳንዶች ሰላም በማደፍረስ የሚከሰሰው ሳተናው የድሬዳዋ ልጆች ህብረት የተባለው አደረጃጀት ከአዲሱ ፓርቲ ምስረታ ጀርባ ያለ ሲሆን በቀጣይ ፓርቲው ሌሎች የህብረተሰብ ክፍሎችንም ለማቀፍ ጥረት እንደሚያደርግ ሊቀመንበሩ አቶ ሲሳይ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በቅርቡ ከዩናይትድ ስቴትስ ጋር የተደረሰው የሰላም ስምምነት እስላማዊ መንግስት የመመስረት ሃይማኖታዊ ኃላፊነት ይጣለበት ያለውን የታሊባን መንፈሳዊ መሪ ከአፍጋኒስታን ህጋዊ መሪነት አይለውጠውም ሲል ቡድኑ ተናገረ። አወዛጋቢው መግለጫ ከሳምንት በፊት ኳታር ላይ በዩናይት ስቴትስና በታሊባን መካከል የተደረሰውንና አጠያያቂነቱ እየጨመረ የመጣውን ስምምነት ዘለቄታ አደጋ ላይ ጥሎታል ተብሏል። የመግለጫው ወሬ የተሰማው የዩናይት ስቴትስ መገናኛ ብዙሃን የአፍጋኒስታኑ ጽንፈኛ ቡድን ሁለቱ ወገኖች ከሳምንት በፊት የደረሱትን የሰላም ስምምነት ቃል ለማክበርና በስምምነቱ መሰረት ለመንቀሳቀስ ፍላጎት እንደሌለው የዩናይት ስቴትስ መንግስት መረጃ አለው ሲሉ በዘገቡ ማግስት ነው። ታሊባን በዛሬው ዕለት ባወጣው በዚህ መግለጫው ተሸሽጎ የሚገኘውን ሃይማኖታዊ መሪውን ሙላ ሃይላቱላ አኩንዳዛን ህጋዊው አሚር ባለበት አፍጋኒስታን ሌላ ገዢ አይኖራትም ሲል ተናግሯል። በዓለም ዙሪያ የተዛመተው የኮሮና ቫይረስ ወረርሽኝ መነሻ ምንጭ የሆነችው ቻይና ከትላንት አርብ አንስቶ ለወረርሽኙ አዲስ የተጋለጡ ሰዎች ቁጥር 99 ሲሆን በህመሙ ሳቢያ ህይወታቸው ያለፉ ሰዎች ቁጥር ደግሞ 25 መሆኑን ይፋ አድርጋለች። በቻይናዋ የውሃን ከተማ ባለፈው የታህሳስ ወር የተቀሰቀሰው ወረርሽኝ በአገር ውስጥ ከዚህ ቀደም ያሳየው የጥድፊያ መዛመት እየቀነሰ መምጣቱም ተዘግቧል። የዓለም ጤና ድርጅት እንዳመለከተው እየተገባደደ ባለው በያዝነው ሳምንት ከቻይና ውጪ በተለያዩ አገሮች የተዘገበው የወረርሽኙ መዛመት በቻይና ከታየው 17 እጅ እጥፍ መሆኑን ገልጠዋል። የወረርሽኙ መዛመት የተባበሩት መንግስታት በዓለም ዙሪያ በተለያዩ አካባቢዎች በሰላም አስከባሪነት የተሰማሩ ሰራዊታቸውን በሌሎች አካባቢዎች ከተሰማሩ ተልእኮዎች ጋር ስፍራ የማለዋወጡን የስራ ሂደት ለሶስት ወራት እንዲያዘገዩ 9 ሀገሮችን ለመጠየቅ ተገደዋል። በመንግስታቱ የሰላም ማስከበር ተልእኮ ላይ የሚገኙና ዝውውራቸውን እንዲያዘገዩ በጠየቁ ሀገሮች ዝርዝር ውስጥ ካምቦዲያ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድ፣ ጣሊያን፣ ኔፓል፣ ደቡብ ኮሪያና ታይላንድ ይገኙበታል። በሌላ የኮሮና ቫይረስ ዜና የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቫይረሱ ወረርሽኝ ለመዋጋት የዩናይት ስቴትስ ምክር ቤት የመደበው የ8.3 ቢሊዮን ዶላር የአስቸኳይ ጊዜ ወጪ እንዲለቀቅ የሚያደርግ ትዕዛዝ በትናንትናው ዕለት ፈርመዋል። የአስቸኳይ ጊዜ ወጪ ማዘዣው በዩናይት ስቴትስ ውስጥ ለቫይረሱ የተጋለጡ መሆናቸው የተረጋገጡ ሰዎች ቁጥር ከ245 በላይ መድረሱና 17 ሰዎችም ህይወት ማለፉ ይፋ ከተደረገ በኋላ ነው። በዓለም ዙሪያ ቅዳሜ በዛሬው ቀን በበሽታው የተያዙት ሰዎች ቁጥር 101,000 ሲደርስ የሟቾች ቁጥር ከ3400 በላይ ደርሷል። በዓለም የጤና ድርጅት ዋና ዲሬክተር ቴዎድሮስ አድሃኖም ሁሉም አገሮች ከሁሉም በፊት ቅድሚያ ሰጥተው ህመሙ የሚጠይቀውን ስራ እንዲሰሩ ሲሉ አሳስበዋል። ፕሬዚዳንት ትራምፕ የኮሮና ቫይረስ ወረርሽኝን እየተዋጉና የምረጡኝ ዘመቻቸውን ጠበቅ አድርገው በያዙበት በአሁኑ ወቅት አዲስ ፕሬዚዳንታዊ ጽህፈት ቤት ኃላፊ ሾመዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 28 2012 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም ሀገራዊ ብሔረተኛነትና ዘውጋዊ ብሔረተኛነት በኢትዮጵያ ኢትዮጵያ መስቀለኛ መንገድ ላይ ለኢትዮጵያ የፖለቲካ
በዚህ በተዛባ የታሪክ ትርክትና ይህን የተዛባ የሐሰት ትርክት መሠረት አድርጎ የተገነባው የፖለቲካ አውድ አሁን በሥራ ላይ
አበባ ላይ ተመርቋል። ጸሐፊው አቶ አመሃ ዳኘው ናቸው የሰማችኋቸው። ዘገባለን። አሁን ወደ ምሽቱ ኮሮና ቫይረስ መከላከያ ክትባት የለውም፣ ለኮቪድ-19ም ሕክምና ሊውል የሚችል መድኃኒት የለም። መከላከል ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱ፣ ስለ በሽታው፣ ለመከላከልና ለመቆጣጠር ስለሚደረገውና እየተደረገም ስላለው የኢትዮጵያ ዝግጅትና ምላሽ ለጥያቄዎ መልስ የኢትዮጵያ የብሔረሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ ከአዲስ አበባ፣ ከሜሪላንድ ጋፕ ኤ የሚባል በድህነትና በኤችአይቪ ኤድስ ላይ የሚሠራ ግብረሰናይ ድርጅት መሥራችና ሥራ አስኪያጅ ዶክተር አሸናፊ ዋቅ ቶላ ለጥያቄዎቻችሁ መልስ ይሰጣሉ። አዘጋጅና አቅራቢዋ ትዝታ በላቸው ነች። የዝግጅቱን የመጀመሪያ ክፍል ትናንት ምሽት አስደምጠናችኋል። ተከታዩ ክፍል ሰፋ ያለው ቀጥሎ ይቀርባል። ወደ ትዝታ
ቀጥታ ኢትዮጵያን ወደሚመለከት እንሄዳለን። ዶክተር ኤባ ይመልሱልናል። አማን በረከት በኢሜይል የላኩልን በጣም ቫይረሱ አለባቸው ከተባለ አገሮች ሰዎች ወደ ኢትዮጵያ ይገባሉና እንዴት አርጋችሁ ነው እነኚህን ሁሉ ሰዎች የምትለዩት? ተጨማሪ በጀትስ ለመጠየቅ እቅድ አላችሁ ሆይ? ይሄንን በሽታ ለመከላከል 80 አገሮቹ የዓለም አገሮች ይሄ ቫይረሱ እንዳለ ተናግረዋል። ከነዚህ ሁሉ የሚመጡትን እንዴት አርጋችሁ የምትከላከሉት ይላሉ። ጉዳዩ ከጉዞ ጋራም የተያያዘ ነው። በድምጽም ደግሞ ይመጣልን አለ ስለ ኢትዮጵያ አየር መንገድ ላሰማውት።
የዮሽ ጥያቄ ስለ ኮሮና ለሚመጡት ዶክተሮች ነው። ኢትዮጵያ ውስጥ ያሉ ዶክተሮች ያለውን ፍርሃት ማስጨነቅ አለባቸው። ምክንያቱም እነሱ ናቸው መጀመሪያ የሚጋፈጡት። መጀመሪያ ኮሮና ሰውየውን ከያዘ ጀምሮ 14 ቀን ነው የሚፈጀው። በሙቀት መለኪያ ምናምን በምናምን የሚለካ ብቻ አይደለም። ዛሬ ተይዞ ዛሬውን አይታይም። እናቱ ተወልደ ለቻይና እንደዚህ ነው በቀፉ ቀን ምናምን ማም ይላል። በጣም የሚገርመው ግን በኢትዮጵያውያን ህይወት ጓደኛ ያፈሩበታል። ብዙዎች ደግሞ ለምንድን ነው አየር መንገዱ እንዲያቁም ያሉ? ለምንድን ነው ጠቅላይ ሚኒስትሩ የማይጠይቁት? ግዴለሽነት ለንግድ ብቻ ባለ ለገንዘብ ባላቸው ፍቅር ብቻ ኮሮና ቢገባ ኢትዮጵያ ውስጥ እስከ ሚሊዮን ህዝብ ነው የሚጨርሰው። ምክንያቱም ኢትዮጵያ የተደራጀ የህክምና እና መከላከያ የላት። በዚህ ስርዓት ያለ በሙሉ ማንም በኃላፊነት ያለው ሁሉ ይጠየቅበታል።
እሺ ዶክተር ኤባ
አመሰግናለሁ በድጋሚ ትዝታ። እንግዲህ የኔ ምላሽ በአንድ በጤና ሴክተር ውስጥ እንዳለ የፐብሊክ ሄልዝ ኢንስቲትዩትን እንደሚመራ ባለሙያ ነው። ስለዚህ አብዛኛው ምልከታዬ ወይም ሀሳቤ መሬት ላይ ያሉ ነጥቦችን ከሳይንስ አንጻር ዓለም እየሄደበት ካለ ሁኔታ አንጻር የምመልሳቸው ነው የሚሆኑት። እንግዲህ መጀመሪያ ያነሳሽው የሌሎች ሀገራት በዝተዋል። ለምሳሌ ኢትሊ፣ ሳውስ ኮሪያ፣ ጃፓን ቅድም የጠቀሻቸው አሁን ከቻይና ውጪ ትልልቅ ቁጥር እያስመዘገቡ ያሉ ሀገራት አሉ። እነሱም እንዴት ነው የሚቆጣጠሩት ነው እንግዲህ መጀመሪያው። እንደው እነሱ ብቻ ላይ ከመሄድ ቁጥጥራችን መጀመሪያ ሲጀምርም እንዴት ነበረ ነው የመጀመሪያው። የእኛም ብቻም ሳይሆን የዓለም የመጀመሪያውም ስጋት የነበረው ቻይና ላይ ነው። 99% የሚሆነው ኬዞች ሲከሰት የነበረው የሞት ምጣኔውም ቻይና ላይ ነበረ። ከቻይናም ደግሞ እንግዲህ አንድ ግዛት ላይ ማለት ነው። ስለዚህ አሁን በሙሉ ፓራዳይም ተለውጠዋል። ወደ 18% የሚሆነው አሁን ዓለም ላይ ያለው ኬስ ከቻይና ውጭ ነው ያለው። እንግዲህ አስቡ፣ በጥቂት ሳምንታት ነው ይሄ የተለወጠው። እንግዲህ ቻይና ወሰደቻቸው ትልልቅ ሜጀር፣ በተለይ አሁን ያለው የኤፒዲሞሎጂ ዳታ እንደሚያሳየው በከፍተኛ ሁኔታ አዲስ የሚያዙ በሽተኞችን ቀንሳለች። ካያችሁ በጣም ውስን የሆኑ ሰዎችን ነው አሁን በየቀኑ እየተጨመረ ያለው እና ለዛም ነው ከ98-99% ወደ 82% ብቻ ነው አሁን ቻይና ሼር የምታደርገው። ስለዚህ አንድ መንገደኛ ከቻይና ሲመጣ የተለያዩ የሙቀት ልየታዎችን እንዲያልፍ የምናደርግበት ሂደት ነበረ። ቢያንስ 3 የሙቀት ልየታዎችን እንዲያልፍ ይደረጋል። እሱም ብቻም አይደለም፣ ቫይረሱ ለሁለት ሳምንት ስለሚቆይ አንድ ግለሰብ ላይ የሙቀት ልየታውን ደግሞ በተለያየ መንገድ ሊያዝ ይችላል። የመጀመሪያው ራሱ የተለያየ ቴክኒካል በሆኑ መንገዶች ሊያዝ ይችላል። ነገር ግን ትልቁ ነገር ካለፈ በኋላ ከቻይና የመጡ መንገደኞች ላይ የሁለት ሳምንት ክትትል ይደረጋል። ስለዚህ እንግዲህ አንደኛው ጠበቅ አድርገን ከቻይና የመጡ መንገደኞች ላይ ስንሰራ የነበረው እሱ ነው። በኋላ ላይ የውሃን ቀነሰ እንጂ ማንኛውም ደግሞ ከውሃን የመጣ ደግሞ መንገደኛም ኳራንቲን የምናደርግበትን ነገር አስቀምጠን ነበረ። አሁን እንግዲህ ሁኔታው ተለውጦ የዓለም አጠቃላይ ስጋት ሲሆን እና በአውሮፓ፣ በሚድል ኢስት፣ አፍሪካ እንግዲህ ያላደረሰው አህጉር የለም። በሚመጣበት ወቅት የታርጌት ወይም ደግሞ ትኩረት አቅጣጫችንም ደግሞ አብሮ መለወጥ አለበት። እንግዲህ 80 ሀገር ሊደረስ አይችልም። ምክንያቱም አንዳንድ ሀገር በጣም ውስን የሆነ 1-2-3 ኬዝ ያላቸው አሉ። ስለዚህ እነሱ ብዙም ችግር የለውም። ከኤፒዲሞሎጂ ከህብረተሰብ ሳይንስ አንጻር መጀመሪያም ትልቅ ትኩረት ሊሰጠው የሚገባው በማህበረሰብ ውስጥ ኢንፌክሽን ወይም ደግሞ የመተላለፍ ሂደትን የፈጠረ ደረጃ ላይ ለደረሱ ሀገራት ትኩረት ትልቅ ትኩረት መሰጠት ይኖርበታል። ቅድም የተጠቀሱት እንግዲህ እነዛ ናቸው። ሳውዝ ኮሪያን ብናይ አሁን ላይ በደብሊዩ ሪፖርት 5700 በላይ ይዛለው። ጣሊያን ከ3000 በላይ ነች እንደተገለጸው። ኢራንም ወደዛ አካባቢ ነው፣ ጃፓንም ጭምር። ስለዚህ የትኩረት አቅጣጫችንን ከቻይና ብቻም ሳይሆን ከነዚህ ሀገራት የሚመጡ መንገደኞች በሙቀት ልየታ ውስጥ ያልፋሉ። በሙቀት ልየታ ብቻ ማለት ሳይሆን ደግሞ ፎርም ሞልተው ስለሚሄዱ ለ14 ቀን ክትትል ይደረግባቸዋል፣ ሙቀታቸው ችግር ባይኖረው ማለት ነው። ስለዚህ ክትትሉ ለቻይና የነበረው አሁን ለነዚህ ማደራት እናደርጋለን ማለት ነው። ሌላው መታወቅ ያለበት በቦሌ ዓለም አቀፍ አውሮፕላን ጣቢያ ላይ ሶፍት የሙቀት ልየታ አለ። በተለይ ኮሪደር ላይ ያለው በማሽን ነው፣ ራሱ ቴርሞስካኒንግ ማሽን አለ። ሁሉንም ሀገር የመጣ መንገደኛ ነው የሚያየው። ስለዚህ እነዚህን ሀገራት ብቻ ሳይሆን ከአሜሪካም ይምጣ ከአውስትራሊያም ማንኛውም መንገደኛ በዛ ኮሪደር ሲያልፍ በዛ ቴርሞስካኒንግ ማሽን ያለ። ነገር ግን ቅድም ለተጠቀሱት ሀገራት ግን ልዩ ትኩረት ተሰጥቶ ፎሎ አፑም የተደረገበት ሁኔታ ነው ያለው። አሁን ደግሞ እነሱም ብቻም አይደለም፣ ለምሳሌ ሚድል ኢስት ላይ ከሄድን ዱባይ የንግድ መናኸሪያ ነች፣ ሀብ ነች። ምንም እንኳን አስጊ ባይሆንም በሀገር ደረጃ ካየ ነው ከተለያየ ቦታ መጥቶ ከዛ ሊነሳ የሚችል ደግሞ መንገደኛ ሊኖር ይችላል። ዱባይ ብቻ ሳይሆን ፍራንክፈርትም እንደዛው ነው፣ ዩሮፕ ላይ ትልቅ ሀብ ነው። ስለዚህ እንደዚህ የአየር ትራፊክ ሁኔታው ብዙ አቅጣጫ የሚመጣ ቦታዎች ላይ መርጠን ደግሞ እነሱንም አሁን በቅርብ ክትትል ውስጥ እያስገባን ያለ ነው። እንግዲህ አብዛኛው ቦሌ እየተሰራ ያለ ሂደት ይህን ነው የሚመስለው። ከበጀት አንጻር የተነሳም አለ። በጀት ያው የቀረበ አለ ለመንግስት። መንግስት ይህንን አፕሩቭ አድርጎም ስራ ላይ እንዲሁን ፈቅዶ ፕሮሰስ እየተደረገ ነው። እሱም ብቻም ሳይሆን ይሄ እንግዲህ ዓለም አቀፍ ትልቅ ችግር ስለሆነ ደግሞ ደሀ ሀገራት ይህንን ለመሸከምም ጫና ስለሚበዛባቸው የተለያየ አካላት ድጋፍ እያደረጉ ነው ያሉት። እኛም ደግሞ በተለያየ አጋጣሚ ከነዚህ ሀገራት እነዚህ ድርጅቶች ልናገኝባቸው የምንችላቸውን ደግሞ ድጋፎች በተቻለ መጠን ስራዎችን እየሰራን ያለ ነው። እንግዲህ ከኢትዮጵያ አየር መንገድ ጋር የተነሳው ጥሩ የሚሆነው እንግዲህ የአየር መንገድ ኃላፊዎች የሚመለከታቸው አካላት ቀርበው ቢገልጹ ጥሩ ነው። ስለዚህ የእኔ እንግዲህ እይታ ቅድም በገለጽኩት አግባብ ከጤና ሴክተር እና በተለይ ደግሞ የዓለም ጤና ድርጅት እየሄደበት ካለው አንጻር ነው የሚሆነው። እንግዲህ አጠቃላይ ይህንን ሂደት የሚመራው የሚያስተባብረው ዳይሬክሽኖችን የሚያወጣው እንግዲህ ዓለም ጤና ድርጅት ነው። ዓለም ጤና ድርጅት ደግሞ እነዚህ ወረርሽኝ ሲከሰቱ አንድ ወረርሽኝ ለመከላከል ሀገራት ደግሞ የፈረመባቸው ህግጋት አሉ። የኢንተርናሽናል ሄልት ሬጉሌሽን የሚባል 196 ሀገራት የፈረሙበትና በተለይ ደግሞ ሀገራት እዚህ ተገዢ መሆን ይኖርባቸዋል። የዓለም ጤናም ድርጅት ደግሞ እንደ አስፈላጊነቱ የሚያወጣቸውን ደግሞ ምክር ሀሳቦችን ደግሞ የመከተልም ሁኔታዎች ይኖራሉ። ስለዚህ በዛ አንጻር የዓለም ጤና ድርጅት እንደምታውቁት ትራቨል ሬስትሪክሽን ባን ወይም ደግሞ የንግድ ትስስሮችን ማቋረጥ እንደውም ይህን በሽታ ሊያከፋው ይችላል። ምክንያቱም ፎከስ ፖይንታችን ወይም ትኩረታችን ወደ አንድ ቢሆን ያለንን ሁሉ ስራችን እዚህ ላይ አጠንክረን ለመስራት ይረዳናል። ነገር ግን የዚህ አይነት ነገር የሚመጣ ከሆነ ሰው ራሱ ሊደብቅ ይችላል። ከቻይና የመጣ መንገደኛ በሌላ በኩል አድርጎ ሊገባ ይችላል። ሁለተኛ አሁንም ያንን ልንከላከል አንችልም። ጊዜ የወጡትን መረጃዎችን ብናይ ዓለም ተሳስራለች እና ከዛ አንጻር የመጣውን ምክር ሀሳብ መቀበልን መሰረት አድርገን በጤና ሴክተር የሚመራ ክብርት ሚኒስትሯ የሚመራ ታስክ ፎርስ አለ። እዛ ታስክ ፎርስ ውስጥ ደግሞ የተቀመጠም ቴክኒካል ቲም አለ። በየጊዜው ያለውን ዴቨሎፕመንት እያየ ምክር ሀሳብ የሚያቀርብበት ሁኔታ ነው ያለው። ነገር ግን አሁን ባሉት ሁኔታቸው መንገድ ግን ስራዎችን በእኛ በኩል እየሰራ ነው ያለ ነው።
እሺ፣ አመሰግናለሁ ዶክተር ኤባ። ዶክተር አሸናፊ እንግዲህ መንገደኞች ወደ ኢትዮጵያ የሚገቡበት ተስፋፍቷል። ከቻይና ብቻ አይደለም። ምናልባትም የዓለም ጤና ድርጅትም መስፈርት ወይንም ጋይደንስ የሚያመለክተው ጉዞንም ማቆም እንዳይደለ ነው በአጠቃላይ የገለጹልን። ነገር ግን ምሳሌ ናይጄሪያ ውስጥ አንድ በቫይረሱ ተይዞ የተገኘውን ሰው ስናይ ከአውሮፕላኑ ከወረደበት ቦታ ተጉዞ ሌላ ጋር ሄዶ ነው ትኩሳቱ የጀመረው። እንደዚህ አይነት ነገሮች ናቸው አስጊ የሆኑት። ኢትዮጵያ ውስጥ እንዲህ አይነት ነገር ከተከሰተ የጤና መዋቅሩም የላትም፣ ለመከላከልም ለማከምም በጣም ከባድ ነው የሚሆነው። ከጳጳሱ ቄሱ ይባላል፣ ከእናንተ የተሻለ አላውቅም። ዶክተር አሸናፊ በዚህ ላይ እስቲ አስተያየቶን ያክሉ።
ዶክተር ኤባ በዝርዝር በተለይ ኢትዮጵያ ውስጥ ስላለው ሁኔታ አስረድተዋል። ለኔ አብዛኛው ነገር እየተደረገ ያለው ነገር አዲስ ነው። ተናገሩትም ትክክል ነው። አሁን የዓለም ጤና ድርጅት እንዲህ ያለ ወረርሽኝ ይሄኛው እጅግ በጣም ተስፋፋ እንጂ አስጊ የነበሩ ብዙ ነበሩ። ሁሉ ጊዜ አከራካሪ ነው በእውነቱ። ምክንያቱም አንደኛ በትኩሳትም ብቻ ማግኘት አይቻልም። በደንብ ስለዘረዘሩ እዛ ውስጥ አልገባም። ዓለም በጣም ተሳስሯል እንዳሉት ባምኛ ጋር ቢገባም አንዴ የምቆጣጠረው አልሆነም እና እንደሚገባም እርግጠኛ ነን። አሁን እዚህ የትራንስፖርት መጓጓዣን ማገድ ማለት የሚያመጣው ሊመጣ የሚችለውንም እርዳታ ማገድ ነው የሚሆነው። ትንሽ ይሄኛው ውይይት የዘገየ ይመስለኛል። አሁን ማለቴ ነው አሁን ያለን አማራጭ ባለው ሁኔታ ማለትም ብዙ ሀገሮች ተሰራርተዋል። እስካሁን ኢትዮጵያ ውስጥ አልተገኘም። እንግዲህ አናውቅም፣ በፍጥነት ነው ነገሮች የሚለዋወጡት። በሚመጣበት ጊዜ ምን ማድረግ አለብን ላይ ብናተኩር ነው የሚሻለው። እዚህ ሀገርም አንድ ያየሁት ችግር አለ። መንግስት እርግጥ የተለየ ኃላፊነት አለው፣ የተለዩ ድርጅቶች አላቸው፣ ግን ህዝቡ ኃላፊነቱ ይመጣለን። እንዲህ ያለ ነገር እኔ ዛሬ ምን አደርጋለሁኝ ለህዝቤ የትምህርት ቤቱ በየዩኒቨርሲቲው ዓለም ጤና ድርጅት የሚያደርገው ስራዎች እና በጣም ጥቂት ሌሎች ድርጅቶች ባይኖር ኖሮ ዓለም የምትኖር አይመስለኝም። ኢቦላ ላይ አይተነዋል፣ ዚካ ላይ አይተነዋል፣ ኤቪያን ፍሉ አይተነ ሁል ጊዜ እየጮሁ ናቸው እንደዚህ ይደረግ እና ችግሩ ያለው ሌላ ቦታ ነው እና ከፍተኛ ነገር መደረግ ያለበት ዓለም ጤና ድርጅት የሚሰጠውን ማሳሰቢያዎች ከሀገራችን ሁኔታ ያገናዘብን ያው በጤና ጥበቃ ሚኒስቴር እና በሌሎቹም የልማት ዘርፎች ጋር አብሮ የሚያደርጉ በማድረግ ህዝቡም እንግዲህ ልምዱ አለን እኮ ድሮ እኔ ሰፈሬ አዳማ ልጅ ነኝ። ወጣት ማህበር ያቋቋምነው ማጽዳት የጀመርነው መጽሐፍት ቤት የከፈትነው ከደርግ በፊት ነው። ደርግ ራሱ ሳይቋቋም ነው። ኤድስ ከመጣ በኋላም ስኬት መጣ ምን የሚባለው ክርክር ነበር እንደዚህ እናደርግ። ዋናው ቤት ከገባ በኋላ ሌላ ውይይት ነው የሚሆነው እና ምን ማድረግ ይገባናል የሚለው ላይ ሲተኮር በአሁኑ ጊዜ ትንሽ የዘገየ ነው። አሁን አይሮፕላን የሚቆምበት ጊዜ አይደለም፣ ምክንያቱም ችግሮች አሉ።
እሺ፣ ዶክተር አሸናፊ ወደ ቀጣዩ ጥያቄ ልሂድ። ስለ በሽታውም ሆነ ስለ ሕክምናው አንዳንድ እንዲሁ በዘልማድ የሚሰራጩ ነገሮች አሉ። አንድ የመጣልን ጥያቄ አሁን ሀብታሙ ባየ ቸኮል የላኩልን ጥያቄ ምንድን ነው? በአፍሪካ አህጉር ውስጥ የኮሮና ቫይረስ ዝቅተኛ የሆነበት ሳይንሳዊ ምክንያት ምንድን ነው? እንደሚባለው ቫይረሱ ሙቀት አይቋቋምም የሚል አለ። በዛ ምክንያት ነው አፍሪካ ውስጥ ያልተስፋፋው የሚል ግምት አለ ይላሉ። ዳንኤል ሰለሞን ደግሞ በኢሜይል በላኩልን መከላከያው ማር፣ ነጭ ሽንኩርት፣ ቃሪያ ቀላቅሎ ሌላም ደግሞ አድማጭ ሎሚ ብለው ሀሳብ የሰጡ አሉ። እዚህ ላይ መልሳችሁን ስጡኝ ዶክተር ኤባ።
ከአህጉር አንጻር የተነሳው ያው እንግዲህ ብዙ የሚባሉ ነገሮች አሉ። ከዘር ጋር የሚገናኝ አንቺም እንደገለጽሽው በጣም ሙቀት ስለሆነ አፍሪካ እስካሁን አልተጠቃችም የሚል ሁኔታዎች አሉ። ነገር ግን አትሊስት አሁን ያሉት ሁኔታዎች ያንን የሚመሰክሩ አይደሉም። ከሙቀት አንጻር ቫይረሱ በቀላሉ ሊሞት ይችላል። በተለይ አልኮል ነክ በሆኑ ነገሮች ማን ነው የምንጠቀም ከሆነ በንጹህ ሳሙናና ውሃ እጃችንን ለሀያ ሰከንድ መታጠብ በቀላሉ ቫይረሱን ሊያጠፋው ይችላል። ነገር ግን ከተፈጥሮ አንጻር ግን ለምሳሌ ሚድል ኢስት ውስጥ ከገባ እንግዲህ ሙቀቱ አብዛኛው ኢትዮጵያ ውስጥም ካለው ሙቀት የሚያይል ሙቀት ነው ያለው እዛ እና በተለይ አሁን እየተከሰተበት ያለው ሁኔታ ይሄን አይደለም የሚያመላክተው። ለምን የሚለው ወደፊት የምናየው ነው የሚሆነው። ምክንያቱም በሌላ ደግሞ አንግል ሌሎች ሀሳቦችንም የሚሰነዝሩ አካላት አሉ። ለምሳሌ ላቲን አሜሪካ እና አፍሪካ ዘግየት ብለው ነው ኬዞችን ማስተናገድ የጀመሩት። አይ ችግሩ ገብተዋል፣ ነገር ግን ይህንን ቫይረሱን የመለየት ወይም ደግሞ የመቆጣጠር አቅማቸው አነስተኛ ስለሆነ ነው እንጂ ቀድሞ ነው የገባው የሚልም ደግሞ አመለካከት ያላቸው ሰዎች በተለያየ ሁኔታ ያንን ሀሳብ ሲያቀነቅኑ እናያለን። እና አሁን ላይ እንግዲህ መናገር የምንችለው ይሄ በሽታም እንዲሁ ደብቀሽ የምታቆዩ አይደለም፣ ትንሽ ይቆይና ይፈነዳል። አሁን አንዳንድ ሀገር ላይ የምናየው ነገር እሱ ነው። በጣም ያቀረቡት ኬዞች አነስተኛ ነው፣ የሞት ምጣኔያቸው ግን ከፍተኛ ነው።
የዚህ ቫይረስ እንግዲህ የሞት መጠን አሁን ባለው ከ2-3% በተለይ ከትላንት ወዲያ ወጡት ደግሞ ከ3-4% ይደርሳል እና በዛ እንኳን ፕሮፖርሽን ብናየው እጅግ ከፍተኛ ኬዞችን ወይም ደግሞ የተጠቁ ሰዎችን ስንጠብቅ የሚቆጠረው አነስተኛ ነው እና ከዚህ አንጻር ውስንነት ያለባቸው ላይ በአንድ ጊዜ እስከ 200-300-500 አዳዲስ ኬዞችን ይዘው የሚያድሩበት ሁኔታን እያየን ነው እና ተደብቆም ለማለት አስቸጋሪ ነው የሚሆነው። ምክንያቱም ወደፊት ነው የምናየው። ነገር ግን እስካሁን ባንደው እንግዲህ መረጃ ቀደም የተከሻቸው ሀገራት ነው በአፍሪካ የተከሱት። ቁጥራቸውንም ካየን ውስን ነው። ለምሳሌ ኢጅፕት ላይ 2 ኬዝ ብሎ ነው የቆመው። ስለዚህ ሎካል ትራንስሚሽን የምንለው አለ። በተለይ በቫይረስ ስርጭት ላይ 3 ሂደቶችን ያልፋል። የመጀመሪያው ራሱ የተጠቃው ሰው ተጠቂ ሆኖ ሊያዝ ይችላል። ሁለተኛ ደግሞ ምናልባት በቅርብ ሂደት ከሱ ጋር የተገናኙ አካላት ቤተሰብም ሊሆን ይችላል። እነሱን ክለስተር እንላቸዋለን በኤፒዲሞሎጂው። ያንን ሊያጠቃ ይችላል። ከፍተኛ ደረጃ ግን ሲደርስ ሎካል ትራንስሚሽን ወይም በኮሚኒቲ ሌቭል ያለ ትራንስሚሽን፣ ለምሳሌ አሜሪካም ሌሎች ቦታዎች ላይም የተከሰተው ማለት ነው። እነዚያ አፍሪካ ላይ ብዙም እያየን አይደለም። አሁን አልጄሪያ ላይ 12 አለ እንጂ ሌሎቹ ላይ በጣም ቁጥራቸው አነስተኛ ነው። እንግዲህ ሌሎች ሀገራት ካሉ እንግዲህ ወደፊት የምናየው ነው የሚሆነው። ከቀድሞ ጥያቄ ጋር ግን ማጠናከሪያ የሚሆነው አብዛኞቹ ሁሉም ማለት እንችላለን የአፍሪካ ኬዞች ከቻይናም አይደለም የመጡት፣ ከሌላ ሀገር ነው፣ ከአውሮፓ ሀገር ከመጡ ነው እና ይሄ እንግዲህ ምን ያህል አሁን ከተለያየ ቦታ ኢንፌክሽኑ ሊመጣ እንደሚችል ማሳያ ነው። ከባህል ሕክምና አንጻር የተነሱ ነጥቦች አሉ። እንግዲህ ብዙ ጊዜ እኛ ደግሞ ለዛም ቅርብ ነን። መፍትሄም ደግሞ የሚሆንበትም አግባብ አለ የባህል ሕክምና። ምክንያቱም 80% የኢትዮጵያ ሕዝብ ወይም ደግሞ የአፍሪካ ሕዝብ እንግዲህ ስታቲስቲክሱ የሚያሳየው የባህል ሕክምና ተጠቃሚ ነው። ስለዚህ አይሰራም ከሚል እሳቤ ሳይሆን ስለዚህ ቫይረስ ብዙ ማናቀው ነገር ነው። አዲስ ቫይረስ ነው፣ አዲስ ስትሬን ነው። ቅርብ ጊዜ ቻይና ውስጥ ኖሮ አሁን ነው እየተስፋፋ የመጣው። ስለዚህ እነዚህ የተጠቀሱት መድኃኒቶች መስራታቸውም አልተሞከረም። ምክንያቱም እንግዲህ ከተሞከረ በኋላ ነው ያድናል የምንለው እና ከዛም ጥንሰ ሀሳብ ካየን እንደዚህ ብለን እንደው አቅለነው የምናየው አይደለም። ዳታዎች እንደሚያሳዩት የዚህ ቫይረስ እንግዲህ ትልቁ ችግር ምንድን ነው? በቀላሉ ከሰው ሰው በጣም በፈጠነ መንገድ ይሳፋል። እሱ ነው አሁን ትልቁ ችግር እንጂ የመግደል አቅሙ በፊት ከነበሩት ከሳርስ ከሜርስኮቭ ያነሰ ነው። ከሁሉ በላይ ደግሞ ከተጠቂዎቹ ወደ 5% ደግሞ በጣም ኢንቴንሲቭ የሆነ የሕክምና ድጋፍ ይፈልጋሉ፣ በአርቲፊሻል መተንፈስንም እና ሌሎች ድጋፍን። ስለዚህ ያ በተለይ ለታዳጊ ሀገራት የሚኖረው ጫና አለ። ይሄንን ጫናም ታሳቢ በማድረግ ነው በተለይ የእኛ ትኩረት መከላከሉ ላይ መሆን መቻል አለበት። በጣም በኮሚኒቲ ሌቭል ሳይሰራጭ ይሄ ነገር መሰራት አለበት በሚል እየተሰራ ያለው
መከላከሉ ላይ እስከ መጨረሻው ገጠር ደረጃ ምን እንደ እየተደረገ እንዳለ ወይንም ያለውን ሙከራ ያስረዱናል። እንግዲህ ይሄ በሽታ እንደተባለው መድኃኒት የለውም። እርግጥ ነው የሚገላቸውም አረጋውያን የሆኑና ቀደም ብሎ የጤና ችግር ያለባቸውን ነው ተብሏል። እዚህ አሜሪካ ክትባት ለማግኘት ደፋ ቀና እየተባለ ነው። ዶክተር አሸናፊ ይሄን ተከታትለዋል። ምን ድረስ ነው የሚሳካው ይሄ ነገር በቅርቡ?
አንድ ቃል ልጨምር ያለፈው ነጥብ ላይ እና ወደዚህ ሄዳለሁ።
እሺ።
በተለይ አፍሪካ እንደዚህ የሚባል ይሄ ትንፋሻዊ ትልልፍ ያለው ነገር ላይ መቼ እንደተደ በተለያየ ጊዜ ስለጀመረ፣ ሁለተኛ ገና የማናውቀው ዶክተር እንዳሉት ብዙ ነገር ስላለ ነው እንጂ መዘናጊያ መሆን የለበትም። ብዙ ነገሮች ሊፈጠሩ ይችላሉ። ይህን ለማለት 1918ቱን ህዳር በሽታን ማሰብ ያስፈል። በጣም በጊዜ ውስጥ በአጭር ጊዜ ውስጥ ዓለምን አንድ አይነት ናቸው ማለት አይደለም። ዓለም በሙሉ እንትን ብሎ ወደ 50 ሚሊዮን ላይ ደርሷል እና አይደለም በደንብ ገልጸውታል እሳቸው። አሁን ስለ መከላከያ እና ትሪትመንቱን ሁለቱንም ላንሳ።
እሺ እሺ።
ክትባትን በተመለከተ ጉዳይ ጥናቶች አሉ፣ የተለያዩ ጥናቶች የአሜሪካ ብሔራዊ የጤና ኢንስቲትዩት በተለይ የተላላፊ ሕክምና ክፍል በድረ ገጹ ላይ አውጥቶታል፣ በምን ምን ምን አይነት ክትባቶችን እንደሚሰሩ። ይሄ ክትባት ግን ጊዜ ይወሰጃል። ከ12 ወር በፊት ይደርሳል ብሎ የሚደርስ ሰው ብዙ አይደለም። ያውም ሁሉ ነገር ቢሳካ እንኳን 12-18 ወር ድረስ ነው የሚደርሰው ነው የሚባለው። ስለዚህ ጊዜ ያለ ጥናቶች አሉ። ሕክምናም ላይ ትንሽ ይሻላል እሱ ላይ የመድኃኒቶች ምርመራ ላይ። ምክንያቱም ለሳርስ የመጀመሪያው ሳርስ እና
ለደርስ ላይ የተደረጉ ጥናቶች በእነሱ የተጀመሩ ስራዎችን እሱን ምርምር ላይ አውልተዋል። እንግዲህ የተጀመሩ አሉ፣ ምን አይነት መድኃኒቶች፣ አንዳንዶቹ የኤችአይቪ መድኃኒቶች ይሆኑ አሉ። ሌሎቹም ቻይና ውስጥማ የባህል መድኃኒቶችም ሁሉ እያጠኑ ነው። እና ትንሽ ጊዜ ይፈጃል። እና ዋናው ትኩረት መሆን ያለበት አሁን ከትሪትመንቱ ማለት ያው መከላከያ ነው። ግን አዎ፣ ግን ሆስፒታል የሚገቡ ሰዎች ስላሉ እሱ ሆስፒታል ውስጥ የድጋፍ ሰጪ ሕክምና መቀጠል አለበት በጣም በተነከረ። ያውም አንደኛ ወደ ሌላ ሰው እንዳይተላለፍ ከመጠንቀቅ ጋር፣ ሁለተኛ ደግሞ ራሱ የጤና ባለሙያዎችም እንዳይዛቸው ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም በተለይ ወረርሽኙ በሚንቀሳቀስበት ጊዜ ልምድ ከመገኘቱ በፊት ጊዜ ነው ከፍተኛ አደጋ ያለው ለጤና ባለሙያዎችም ጭምር። እና እዛ ላይ ነው እንግዲህ ትኩረቱ መሆን ያለበት በዋነኛነት ደረጃ። ሁሉንም ነገር እናውቃለን ማለት አይደለም፣ ምክንያቱም ቫይረሱ የተለያዩ የሰውነት ፈሳሾች ውስጥ ታይቷል። ግን እንደዛም ቢሆን ዋናው መሰራጫው የሚታወቀው በምንስልበት ጊዜ ወይም በምናገርበት ጊዜ በምንተነፍስ ጊዜ የሚስፈነጠሩ ናቸው። ከአንድ ሜትር እስከ ሁለት ሜትር ድረስ ሊሄዱ ይችላሉ የሚባሉ ናቸው። እና ከእነሱ መከላከል ነው። እና ዋናው ነገር ጤና ባለሙያዎች እና የታመሙ ሰዎች ወይም የታመሙ ሰዎች የሚከላከሉን ጭንብል መጠቀም አለባቸው ማለት ነው። አንድ
አፍና አፍንጫቸው ላይ
ማስክ የሚባለውን አዎ ማስኩን መጠቀም እንግዲህ የሚስተናጠነው ነገር በጣም በዝርዝር አርቷል። እሱን ሄዶ ማየት ነው ዝርዝሩን። እንደውም በየቦታው የሚሰጠው ትምህርት ላይ ቪዲዮ ማሳየት ያስፈልጋል። ምክንያቱም ማጥለቅ ብቻ አይደለም፣ አንደኛ እነዚህ ብቻ ናቸው የሚያስፈልጉት። ሌላው ዝም ብሎ ጭንብል ገዝቶ ቢያደርግ ችግር ነው የሚያመጣው። እነኚህ ሶስት የጤና ባለሙያዎች ወይም የታመሙ ሰዎች ወይም እነሱን ቤት ውስጥ የሚንከባከቡ ሰዎች ካሉ እነኝና ብቻ ናቸው። ሌላው ሰው ዝም ብሎ ቢገዛው ችግር ነው የሚፈጥረው። አሁን እዚህ ውስጥ ሁላችንም አንድ ላይ ነው ያለ ነው። አንድ እሱ ነው። ሁለተኛ ይሄ እጅ መታጠብ ትልቅ ነገር ነው። ዋነኛው እንደውም ከሁሉ የሚበልጠው ያ ነው። እጅን ቶሎ ቶሎ መታጠብ፣ ቶሎ ቶሎ አጽዶ ነው የሚባለው። እንግዲህ ሀገራችን ውስጥ ምን ያህል ማጽጃው እንዳለ አላውቅም።
እሺ፣ አመሰግናለሁ ዶክተር አሸናፊ። ዶክተር ኤባ፣ አሁን እንግዲህ የምናስበው ገጠር ያሉትን ኢትዮጵያውያን ነው። ገጠር ያለች እናት የውሃም ችግር ያለበት አካባቢ አለ። ዶክተር አሸናፊ ያሉት ደብሊው ኤች ኦ ወይንም የዓለም ጤና ድርጅት ድረገጽ ላይ ያለውን ማንበብ የማይችሉ አሉ። ሌላውን በሽታ የሚከላከሉበት ግን መዋቅር እንደተዘረጋ ይታወቃል። እና እንዴት ነው መከላከያው ላይ እየሰራችሁ ያላችሁት እስከ ገጠር ድረስ?
እንግዲህ ያው ይሄ ችግር መከሰቱ ከታወቀበት በኋላ የተቋቋሙ ግብረ ኃይሎች አሉ፣ ብሔራዊ ግብረ ኃይሎች። እነዚህ ግብረ ኃይሎች እንደ አስፈላጊነቱ የምክትል ጠቅላይ ሚኒስትሩም የሚሰበስቡት ግብረ ኃይል አለ፣ አቅጣጫዎች የሚሰጡበት የሚገመገሙበት። ከሁሉ በላይ ግን በክትትል ደግሞ አጠቃላይ በዚህ ጉዳይ ላይ ሚና የሚጫወቱ አካላትን ደግሞ ያቀፈ አንድ ብሔራዊ ግብረ ኃይል አለ። በጤና ጥበቃ ሚኒስትር ዴኤታ ክብርት ዶክተር ሊያ የሚመራ ግብረ ኃይል ነው። ከዛ በኋላ ደግሞ ቴክኒካል መሬት ላይ ያሉ ስራዎችን በተመለከተ ደግሞ አሁንም ከሚመለከታቸው የመንግስትም የግብረሰናይ ድርጅቶች የተዋቀረ ግብረ ኃይል አለ። እኛ ተቋም የኢትዮጵያ ህብረተ ጤና ኢንስቲትዩት ደግሞ የሚመራው ነው። ስለዚህ እነዚህ ግብረ ኃይሎች እንግዲህ በብሔራዊ ደረጃ ያሉትን ስራዎች የጎደሉ እና አጠቃላይ ደግሞ ሲስተም የመዘርጋት ሂደቶችን መጀመሪያ ከተሰራ በኋላ በባለቤትነት የሚመራ የኢመርጀንሲ ኦፕሬቲንግ ሴንተር እንግዲህ ወረርሽኝን ከመከላከል አንጻር በተለይ ከተወሰነ ስጋት በላይ ከሆነ አክቲቬት የሚደረግ
እዛ ስራ ላይ የሚሆን ስራ አማርኛ እየተጠቀሙልኝ ስራ ላይ የሚውል
እና እንግዲህ ይሄ ባለበት ሁኔታ በተለይ ምንም እንኳን አሁን ያለው ዳታ ከውጭ የሚገቡት ወደ 94% ቆይታቸው አዲስ አበባ ላይ መሆኑ ነው። እንግዲህ እኛ በየቀኑ ነው ዳታ የሚሰበሰበው የሚገመገመው። ማታ ደግሞ ከምሽቱ 1 ሰዓት እስከ 2 ሰዓት እስከ 3 ሰዓት ድረስ አጠቃላይ የቀን ውሎ ደግሞ እንገመገማለን። አሁንም የመጣሁት ከዛ ነው። ክብርት ስቴት ሚኒስትር ዶክተር ላይ የሚመሩት የግምገማ ቡድን አለ እና በእያንዳንዱ ቀን ያለው ሂደት ይገመገማል። ምናልባት እንኳን ችግር ቢከሰት መሰረተ ልማት የተሟላላቸው ተቋማት መገንባት ማስፋፋት አስፈላጊ ነው። የጽኑ ሕክምና የሚያስፈልጋቸውን ሕሙማን ሊያቆይ የሚችል ደግሞ ፋሲሊቲ መሟላት አለበት። ያንን ደግሞ ሊያከናውን የሚችል ደግሞ አጠቃላይ የጤና ባለሙያ ስልጠና መውሰድ አለበት። ጤና ባለሙያውን ብቻም ሳይሆን በዚህ ጉዳይ ላይ ንክክል ይኖራቸው የሚችሉት ለምሳሌ አየር መንገድ አካባቢ ያሉ የኢሚግሬሽን ሰራተኛ፣ የአየር መንገድ ሰራተኛ፣ የበረራ አስተናጋጆች፣ የጸጥታ ኃይሎች፣ የሆቴል ቤት አስተናጋጆች፣ ሌሎችም እንደዚህ አይነት ስልጠናዎች በምን አይነት አግባብ እየሄደ ነው፣ ምኑ ጋር ደርሰናል የሚሉት ነገሮች በጥቅል እየታየ የሚገመገምበት ነው። እንግዲህ አንደኛው ነገር ደግሞ በክልል ላይ ይሄ አይነት ደግሞ አሰራር መኖር መቻል አለበት። ቅድም የገለጻቸው ችግር ቢከሰት አዲስ አበባ አካባቢም ብቻም ሳይሆን ሊወጣ ይችላል። ስለዚህ ያንን ደግሞ ተመርኩዞ በተለይ ከጤና ሚኒስቴር ጋር መዋቅር ያለው የክልል ጤና ቢሮ፣ የክልል ላይ ጤና ቢሮ ስር ደግሞ ያሉት የበሽታ መከላከልና መቆጣጠር ማዕከላት አሉ። ከነሱ ጋር የምንሰራቸው ስራዎች እንደተጠበቁ ሆነው ግን ትኩረት በጣም መሰጠት ስላለበት በተለይ ደግሞ አሁን ያለው ችግር እየገዘፈ ስለመጣ ምናልባት የጊዜ ጉዳይ ካልሆነ በስተቀረ ልክ እንግዲህ 80 ሀገር እየደረስን ነው። ስለዚህ ነገ ከነገ ወዲያ ኢትዮጵያ ውስጥ ማይገባበት ምክንያት ላይኖር ይችላል እና ለዛ ዝግጁነት ወሳኝነት ስለሚኖረው በክቡር ምክትል ጠቅላይ ሚኒስትሩም የተፈረመ ፊርማ እያንዳንዱ ክልል ያሉ ፕሬዚዳንቶች ወይም ምክትል ፕሬዚዳንቶች ግብረ ኃይል እያቋቋሙ በክልል ውስጥ ደግሞ ያለውን ስራ እንዲመሩ ቀጥታ ደብዳቤ ተልኳል። በዛ አግባብ ስራዎች እየተሰሩ ነው። አሁን ላይ አጠቃላይ ሂደቱን ስናይ ከክልል ክልል ልዩነቶች አሉ። አንዳንድ ክልል በደንብ ይዘውት እስከታች ድረስ የወረደበት፣ አንዳንድ አካባቢ ደግሞ ክፍተቶች ያሉበት አለ። ያንንም ታሳቢ በማድረግ እንግዲህ ቅርብ ጊዜ ክቡር ጠቅላይ ሚኒስትሩ ያቋቋሙት የአምስት ሚኒስትር መስሪያ ቤት ሚኒስትሮች የሚገኙበት ኮሚቴ አለ። እነሱ ደግሞ እንግዲህ ዋናው አጠቃላይ ስራቸው መሬት ላይ የሚሰራው ስራ በተለይ በአገር ደረጃ እንዴት ነው፣ በክልል ላይ ያለውም ስራውን እየገመገሙ ሂደቶችና ውሳኔዎች ሲያስፈልጉ ለሚመለከተው አካል የሚያቀርቡበት ያንን ፋሲሊቴት የሚያደርጉበት ሂደት ስላለ በዛ መንገድ ስራዎች እየተሰሩ ነው ያሉት። መጨረሻ ላይ ግን ማስቀመጥ የምፈልገው ይሄ ችግር 80 ሀገር ከደረሰ ማህበረሰባችንም እንዲያውቅ የምንፈልገው ነገ ከነገ ወዲያ ኢትዮጵያ ውስጥ ላይገባ የሚችልበት ምክንያት እንደሌለ መገንዘብ ይኖርብናል። ስለዚህ ትልቁ ነገር ምንድን ነው? ምን አይነት ጥንቃቄ እንወስዳለን? ቅድም ዶክተር አሸናፊ ሲገልጹት እንደነበረው መወሰድ የሚገባቸውን ጥንቃቄዎች ቅድመ ጥንቃቄ መወሰድ አለበት። በእኛም አባባል ያው ማወቅ መጠንቀቅ ነው ነው። ስለዚህ ሽብር አስፈላጊ አይነት መረጃ ሳይሆኑ ስለ በሽታው አጠቃላይ ሂደት ተገንዝቦ ማህበረሰባችን ያንን መከላከል ሂደቱ ላይ አተኩሮ እንዲሰራ ግንዛቤ ማስጨበጫ ስራዎችም እንግዲህ አብረው እየተሰሩ ነው ያሉት።
እሺ ዶክተር ኤባ በጣም ነው የማመሰግነው። ዶክተር አሸናፊ እንዲሁም ውይይታችን በዛሬ ላይ አይቆምም። ይሄ በሽታ እንግዲህ ዓለምን እያሰጋ ነው። ከጊዜ ወደ ጊዜ ወደ እናንተ ተመልሰን መረጃዎችን ከእናንተ እንጠይቃለን። ለዛሬ እዚህ ላይ ለማቆም እገደዳለሁ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዳይሬክተር ዶክተር ኤባ አባተ፣ ከዚህ ከሜሪላንድ ደግሞ የጋፓ የተሰኘ በድህነትና በኤችአይቪ ኤድስ ላይ የሚሰራ ግብረሰናይ ድርጅት መስራችና ስራ አስኪያጅ ዶክተር አሸናፊ ዋቅቶላ በጣም ነው የማመሰግነው። ወደፊት ሌላ ጊዜ ስለዚህ ስለ ራስዎ ድርጅት ደግሞ እንወያያለን። ስለ ዛሬው በጣም አመሰግናለሁ። በአድማጮች ስም
በጣም አመሰግናለሁ።
እሺ
አመሰግናለሁ። ትዝታ በላቸውን እንዲሁም ተሳታፊዎችን ዶክተር ኤባ አባተንና ዶክተር አሸናፊ ዋቅቶላን። ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ማውረድ ትችላላችሁ። የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። ኢንስታግራም እና ዩቱብም ላይ ልታገኙን ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እያስተናገርኳችሁ ያለሁት ሶሎሞን አባተ ነኝ። ፕሮዲውሰሩ ንጉሡ ታምሬ ነው። ወደ ተከታዩ ዘገባ እናልፋለን። ኮሮና ቫይረስ ቢገባ ለመዘጋጀት ስትል ከመቶ በላይ አልጋዎች ያሉት ሆስፒታል ኬንያ አዘጋጅታለች። የጤና ሠራተኞቹ ቫይረሱን ለመከላከል ዝግጁ ናቸውም ብሏል መንግሥቱ። ናይጄሪያ ደግሞ ባለፈው ሳምንት አንድ የኮቪድ-19 ህመምተኛ እንዳላት ካሳወቀች ወዲህ የመቆጣጠር ጥረቷን ማጠናከሯን አስታውቃለች። አዳነች ፍሳሐዬ የናይሮቢውን የመሐመድ ዩሱፍና የአቡጃውን የቲሞቲ አብየዙን ዘገባዎች አቀናጅታ እንደሚከተለው አዘጋጅታለች።
የኬንያ የጤና ጥበቃ ሚኒስትር ሙታኒ ካጉዌ በናይሮቢ መሃል ከተማ የሚገኘውን ምባጋቲ የተባለውን ሆስፒታል ሲጎበኙ ባደረጉት ንግግር ሀገራቸው ኮሮና ቫይረስን ለመከላከል ዝግጁ ናት ብለዋል።
ከ1100 በላይ የሚሆኑ የጤና ጥበቃ ሰራተኞችን አሰልጥነን በጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ አካባቢ መድበናቸዋል። በማህበረሰብ ደረጃም ስለ ቫይረሱ እያስተማርንና እያሰለጠንን ነው። ለግል መከላከያ የሚያስፈልጉ በቂ መሳሪያዎችንም አዘጋጅተናል።
ምባጋቲ ሆስፒታል 120 አልጋዎችን አዘጋጅቷል። የኬንያ ብሔራዊ ሆስፒታል የተባለው በሀገሪቱ ትልቁ የሆነው ሆስፒታል ኃላፊ ኢቫንስ ካሙሪ ሆስፒታሉ ኮሮና ቫይረስ የያዛቸውን ሰዎች በሚገባ ለማከም የሚያስችለው ብቃት አለው ብለዋል።
The facility has all the equipments you need from handling a basic patient.
ሆስፒታሉ ከቀላል በሽተኛ እስከ ከባድ ህመም ላይ ያሉ ሰዎችን ለማከም የሚያስችሉ የህክምና መሳሪያዎች አሉት። አየር ዝውውር የሚያስፈልጉ መሳሪያዎች አሉን። ተቆጣጣሪ መሳሪያዎችና ማቀዝቀዣዎችም አሉን። የበሽታው መመርመሪያ ቦታዎችም አሉን። ኤክስሬዎች አሉን። ተንቀሳቃሽ መመርመሪያ መሳሪያም ይዘናል። ባጭር አነጋገር የሚያስፈልጉት መሳሪያዎች ሁሉ አሉ።
ኬንያ እስካሁን ባለው ጊዜ ቫይረሱ ገብቶ እንደሆነ ያሳወቀችው ነገር የለም። ደቡብ አፍሪካ አንድ ቫይረሱ ያለበት ሰው መኖሩን ተናግራለች። 6 ሌሎች አፍሪካ ሀገሮች ቫይረሱ የያዛቸው ሰዎች መኖራቸውን አረጋግጠዋል። ቫይረሱ በአፍሪካ የገባው ዘግይቶ መሆኑ ራሱ መንግስታት በዓለም አቀፍ የጤና ድርጅትና በሌሎች ምርዳታ የምርመራና የሕክምና ማዕከሎችን ለመመስረት ጊዜ ሰጥቷቸዋል። የጆንስ ሆፕኪንስ ዩኒቨርሲቲ የሳይንስና የኢንጂነሪንግ ማዕከል በገለጸው መሰረት በዓለም ደረጃ የኮሮና ቫይረስ በሽተኞች 100,000 ደርሰዋል። 80 ከመቶዎቹ ቻይና እንዳሉ ተዘግቧል። የሞቱ ሰዎች ብዛት ከ3,200 በላይ ሆኗል። ኮሮና ቫይረስ ውሃን በተባለችው የቻይና ከተማ ላይ ከሚገኝ ክፍት የምግብ ገበያ ተነስቶ ከሰው ሰው እንደተዛመተ ይታመናል። የኬንያ ባለስልጣኖች ቫይረሱን የሚከላከሉት ወደ ሀገሪቱ የሚገቡትን ሰዎች በመመርመር መሆኑን ገልጸዋል። የዓለም የጤና ድርጅት በዓለም ዙሪያ ያሉት ሀገሮች ዜጎቻቸውን መመርመር እንዲጀምሩና ቫይረሱ የያዛቸው ሰዎች ቁጥርን እንዲያሳውቁ ጥሪ አድርጓል። ናይጄሪያ ባለፈው ሳምንት አንድ የቫይረሱ በሽተኛ እንደተገኘባት ካስታወቀች ወዲህ የኮሮና ቫይረስን መስፋፋት ለመከላከል እያቀላጠፈች መሆኗ ታውቋል። የምርመራ ቤተሙከራዎችን እያሻሻለች በመግቢያ ቦታዎች ላይ ምርመራ ማድረግና ሕዝቡን የማስተማር ዘመቻ ማካሄድ ከዝግጅቶቿ መካከል መሆናቸው ተዘግቧል። በናይጄሪያ መዲና አቡጃ የሚገኘው ብሔራዊ ቤተሙከራ የሀገሪቱ የበሽታ መከላከልና ቁጥጥር ማዕከል ኮሮና ቫይረስን እንዲመረምሩ ከመደባቸው 5 ማዕከሎች አንዱ ነው። የቤተ ሙከራው ኃላፊ አኪንቴሎ አፎላቢ በሀገሪቱ አንድ ሰው ቫይረሱ እንዳለበት የታወቀው እዛ ላይ በተደረገው ምርመራ ነው ብለዋል።
እስካሁን ባለው ጊዜ 13 ሰዎችን መርምረን አንድ ሰው ብቻ ነው በሽታው እንዳለበት የተረጋገጠው። እዚህና ሌጎስ ላይ ነው ምርመራ ያደረግነው። እዚህ የተገኘው አንድ በሽተኛ መኖሩ ነው። ሌጎስ ላይ ደግሞ አንድን ሰው እየመረመሩ ነው።
ናይጄሪያ ውስጥ ኮሮና ቫይረስ የተገኘበት ሰው ከሚላን የሄደ ናይጄሪያ የሚሰራ የኢጣሊያ ተወላጅ ነው ተብሏል። የዓለም የጤና ድርጅት በኮሮና ቫይረስ ሊጠቁ ይችላሉ ካላቸው የአፍሪካ ሀገሮች መካከል ናይጄሪያ አንዷ ናት።
አመሰግናለሁ አዳነች። ወደ ተከታዩ ዝግጅት እናልፋለን። የመጽሐፍ ምረቃ ነው። ባለፈው እሁድ ኢትዮጵያ ውስጥ በተካሄደ የመጽሐፍ ምረቃ ሥነ ሥርዓት ላይ መለስካቸው አማሃ ተገኝቶ ነበር። ተከታዩን አዘጋጅቷል።
አሁን በአዲስ አበባ የመጽሐፍት ምረቃ የተለመደ ክንውን ሆኗል። በተለይ በሳምንቱ መጨረሻ ቀናት ከሚካሄዱ ስብሰባዎች የመጽሐፍት ምረቃዎቹ ተዘውታሪዎች ናቸው። ባለፈው እሁድ የካቲት 22 2012 ዓ.ም በዋቢ ሸበሌ ሆቴል ሀገራዊ ብሔረተኝነትና ዘውጋዊ ብሔረተኝነት በኢትዮጵያ የተሰኘው የአቶ አመሃ ዳኘው መጽሐፍ ሲመረቅ የተገኘው ሰው ቁጥርም በንጽጽር ሲታይ ብዙ ነው ማለት ይቻላል። የታዳሚው ስብጥር ግን ውሱን ነበረ። አብዛኛው ታዳሚ የ60ዎቹና ምናልባትም ከዛ በፊት የነበሩት ትውልዶች አባላት ይመስላሉ። በመርሃ ግብሩ ማጠናቀቂያ ላይም በሥነ ሥርዓቱ የታደሙ ወጣቶች ይህንን ተችተዋል። ታዳሚው ሁሉ ግን በመጽሐፉ ለቀረበው ርዕሰ ጉዳይ አእምሮውንም ልቡንም ሰጥቶ እንደመጣ ካሳየው ተሳትፎ ማስተዋሉ ከባድ አልነበረም። የመጽሐፉ ደራሲ አቶ አመሃ ዳኘው የመጽሐፋቸው ዋና ቁም ነገር ነው ያሉትን ከመጀመሪያው ለታዳሚው ባጭሩ ለማስጨበጥ ሞክረዋል።
መጽሐፉ ሁለት ክፍሎች አሉት። አንደኛው ክፍል የኢትዮጵያ ፖለቲካ መዛባት ሊቃና ያልቻለው በተሳሳተ የታሪክ ትርክት ላይ ስለተመሰረተ እና ከሀገራችን ታሪክና ተጨባጭ የፖለቲካ የኢኮኖሚና የማኅበራዊ ሁኔታ ጋር ለማጣጣም ሙከራ ባልተደረገበት ርዕዮተ ዓለም ድባብ የተሸበበ በመሆኑ ነው የሚል ግንዛቤን በጽሑፉ ያቀረብኩበት ነው። በዚህ በተዛባ የታሪክ ትርክትና ይህን የተዛባ የሐሰት ትርክት መሠረት አድርጎ የተገነባው የፖለቲካ አውድ አሁን በሥራ ላይ ያለውን ሕገ መንግሥትና ቋንቋን ዋነኛና አይነተኛ መሠረት ያደረገውን የመንግሥት አወቃቀር አጥርፎልናል።
አቶ አማ ለዚህ መፍትሄ ነው ያሉትንም አመላክተዋል።
እነዚህ ሁለቱ ደግሞ በበኩላቸው ባለፉት 28 ዓመታት በተጨባጭ ለመገንዘብ እንደተቻለው ለኢትዮጵያ የፖለቲካ የኢኮኖሚና የማኅበራዊ ችግሮች መፈልፈያ ቋቶች ሆነዋል። በኢትዮጵያ ዲሞክራሲያዊ ሽግግርን እውን ማድረግ ከተፈለገ ሀገራዊ መግባባት ያልተገኘባቸውን አብይ ጉዳዮች ለሕዝብ ውሳኔ አስቀርቦ በማስወሰን በኢትዮጵያ የፖለቲካ ዕጣ ፈንታ ላይ ሊቃኑ ብቻ ሳይሆኑ ሕዝቡ እንዲወስን ማድረግ ያስፈልጋል።
አቶ አማ በዚህ መጽሐፋቸው ክፍል አሁን ተዛብቷል ያሉትን የኢትዮጵያ ታሪክ መተረክ አለበት በሚሉት መንገድ አሳይተዋል። በዚህ የተዛባ የታሪክ አቀራረብም ላይ የተመሠረተውና በተለይ ካለፉት 40 ዓመታት ወዲህ የታየው የፖለቲካ አደረጃጀት ጠቅላላ ፖለቲካውን አዛብቶታል ይላሉ። በዕለቱ በመጽሐፉ ላይ አስተያየቶቻቸውን እንዲሰጡ የተጋበዙት ሦስት እንግዶችም በመጽሐፉ ይዘት ላይ የየራሳቸውን አስተያየት ሰጥተው ነበረ። በመጀመሪያ አስተያየታቸውን የሰጡት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነቶች የትምህርት ክፍል ነባር ከሚባሉት መምህራን አንዱ ፕሮፌሰር ካሳሁን ብርሃኑ ናቸው። ፕሮፌሰሩ የቀረበውን መጽሐፍ ይዘቱን አመስግነው በተለይ የኢትዮጵያ ሀገራዊ ታሪክ በማስረጃ ሰነዶች አጠናክረው ማቅረባቸው ጸሐፊው ትልቅ አስተዋጽኦ እንዳበረከቱ ጠቅሰዋል። የሀገሪቱን የፖለቲካ አካሄድ በመቀየስ ረገድ በተለይ የቀድሞው የተማሪዎች እንቅስቃሴ ያሳደረውን ተጽዕኖ ደራሲው ባቀረቡት መልክ አሉታዊ ነው በሚለው ግን ያላቸውን ልዩነት በዝርዝር አቅርበዋል። ይህ ከአርባ ዓመታት በፊት የነበረው የሊቃኑ የፖለቲካ አካሄድም ብዙ ጉድለት እንዳለው በሰፊው አስረድተዋል። የፕሮፌሰር ካሳሁን ብርሃኑ የድምፅ ቅጂ ጥራት ስለጎደለው ማሰማት ባለመቻላችን ይቅርታ እንጠይቃለን። በመጽሐፉ ላይ ትችት ከሰጡት መካከል ሌላው ደግሞ የትግራይ ዴሞክራሲያዊ ትብብር ፓርቲ መሪ ዶክተር አረጋዊ በርሄ አንዱ ናቸው። ዶክተር አረጋዊ የአቶ አመሃ መጽሐፍ ስለ ኢትዮጵያዊነት የሰጠውን ትንታኔ ያመሰግናሉ።
ኢትዮጵያዊነት ማለት የክልሎች ክምችት ሳይሆን ከዛ በላይ ያለፈ ትስስር ያለው ሀገራዊ አንድነትን የሚያንጸባርቅ አሃድ መሆኑ ያመላክታል። በብዙ ጥቅሶችን ደግፎ ይህንን ያስተጋባል። እኔም በዚህ ይስማማለሁ። ኢትዮጵያዊነት ወደነ ሆሞር ኢሊያድ፣ ወደነ ዲዮዶረስን መለስ ብለን ብንመለከት፣ ወደ መጽሐፍ ቅዱስም ገባ ብለን ብንመለከት ስለ ኢትዮጵያ የሚነገሩ ነገሮች እንሰማለን እናያለን።
ዶክተር አረጋዊ ይህን ታሪክ በመሳትና የተዛባ ታሪክ በመፍጠር የተዛባው ፖለቲካ እንዴት እንደጀመረም ፍንጭ ይሰጣሉ።
ከምን ተነሳ ይሄ ብለንም ራሳችንን መጠየቅ ያለብን ይመስለኛል። አንዳንድ ሰዎች አይጠይቁም፣ ሊጠይቁም አይፈልጉም። በወቅታዊ ጉዳዮች ላይ ተንተርሰው ያንን የረዥም ዓመት ሐቅን፣ ታሪክን፣ ጉዞን እንዲሁ ዋጋ ሊያሳጡት የሚሞክሩ አሉ። በእርግጥ ስትጨቆን ትናደዳለህ፣ ትቆጫለህ። ታሪክን ማፍረስ ግን መፍትሄ አይሆንም። ስለዚህ ይህንን ማገናዘብ ጠቃሚ ይመስለኛል።
ዶክተር አረጋዊ የበለጠ ትኩረት የሰጡት ስለተዛባው ፖለቲካና ስለምንቱ ይመስላል። እንዳቀረቡት ሐሳብ ከሆነ ፖለቲካዊ መዛባቱ የሚመነጨው ከመንግስትና ከህዝቡ ግንኙነት መሰረታዊ ውል ወይንም ህገ መንግስት ነው። በዚህም ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ እስካሁኑ መንግስት የተፈጠሩትን ህግጋተ መንግስት አስታውሰው እንዴት መታረም እንዳለበትም አስረድተዋል።
እነዚህ ሰዎች እንደዚህ ወልተረገጥ የሆኑ ስራዎች ሲሰሩ ስናይ ዝም ስላል ናቸው። መብዛችን አውቀን አለመንቀሳቀሳችን፣ ተደራጅተን አለመንቀሳቀሳችን። ወደፊትም ያለው ህገ መንግስት ብዙ አንቀጾች መለወጥ ያለባቸዋል። እንኳን በግሌ የማስታወሳቸው አንቀጽ 39 አላምንበትም፣ አንቀጽ 40 አላምንበትም፣ አንቀጽ 58 ነው መሰለኝ የስልጣን ክፍፍሉ፣ ይሄም አላምንበትም። እነዚህ እኔም ያልተካፈልኩበት ጉዳይ ነው። የኔ ህገ መንግስት ነው ልለው አልችልም። አብዛኞቻችሁ እንደሱ የምትሉ ይመስለኛል። ነገር ግን ህገ መንግስቱን ለማሻሻልና ለመለወጥ መብታችንን ተጠቅመን ተንቀሳቀስ ወይ የሚለው ጥያቄ ሲነሳ ግን ገሸሽ ነው የምንለው። ስለዚህ ይሄ መስተካከል ይኖርበታል።
በአቶ አማሃ ዳኘው አዲስ መጽሐፍ ላይ ሶስተኛ ሆነው ሀሳብ ያቀረቡት አቶ አንዳርጋቸው ጽጌ ናቸው። በአቶ አንዳርጋቸው ጽጌ አመለካከት አሁን ሀገሪቱ የምትገኝበት የተዛባ ፖለቲካና የተዛባ የታሪክ አጻጻፍ መሰረቱ ከሀገሪቱ የምሁራዊ ባህልና አሰራር ጋር የተያያዘ ነው ይላሉ።
የተመረጠው ነገር ምንድን ነው? ሲሪየስ ሁሉትን ጉዳዮች ትቶ፣ ሀገራዊና ህዝባዊ ጉዳዮች ትቶ ከእነዚህ ጋር ግንኙነት የሌላቸው ነገሮች እየሰራ በእነዚህ ዙሪያዎች ላይ የተወሰነ የሚጽፋቸው መጽሐፍ እየጻፈ በዛ ገቢ እየሰበሰበ የሚኖር ምሁር ነው። 50 ዓመት የቀጠለ እና የማንነት ፖለቲካ አክራሪ ዘረኝነትና ብሔረተኝነት የዚህ ኢምሁራዊ የሆነ የ50 ዓመት በላይ የወሰደ ሂደት ውጤት ነው ብዬ ነው የማስበው። ከተማሪው እንቅስቃሴ የሚጀምር ወደ ማንም ፖለቲካ ስመጣ ትንሽ ወደ ኋላ መውሰድ ይኖርብኛል። ይህ ሂደት የጀመረው ገና ከአብዮቱ በፊት ነው። አገሪቱ ስር ነቀል ለውጥ በማዘጋጀት ላይ የነበረው ምሁር ከሄደበት ኢምሁራዊ የሆነ አካሄድ የመነጨ ይህን ትንሽ ልግለጽ። እዚህ ላይ ማንሳት የሚገባው ቅድመ አብዮት የነበረው ምሁራዊ ባህል ራሱ በምክንያት በጥናት በምርምር ላይ ከመመስረት ይልቅ በቀኖና አምላክ ያማሃል ቃል በቃል እየደገሙ በመኮረጅና በመገልበጥ መኮረጅና መገልበጥ ቴክኒካል የሆነ ነገር ሎጂክን ሜቶዶሎጂን መኮረጅና መገልበጥ ምንም አይደለም። ነገር ግን የአንድን አገር ድሪቶ አምጥቶ ያ ድሪቶ ሊሰራ የማይችልበት ቦታ ላይ እንዲጠልቅ እንዲለበስ አድርጎ መሄድ ማለት ግን ኮረጃ አይደለም። ለጥሩ ነገር መኮረጃ አይደለም። የሚሰራውን የማያውቅ ለአንድ ሀገር የሚበጅ ነገር ነው አይደለም ብሎ ሳይመዝን የራሻን ቲዮሪ አጥቶ ኢትዮጵያ ላይ መትከል ነው ኩረጃ ይገባል።
በመጽሐፉ ላይ ሀሳባቸውን ላካፈሉት ሶስቱ እንግዶች ታዳሚው ጥያቄዎችን አቅርበዋል፣ ሀሳቦችንም ሰንዝረዋል፣ ለጥያቄዎች መልሶች ተሰጥተዋል። ውይይቱም ክርክሩም እንደሚቀጥል ተስፋ ይደረጋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። እስከ ማጠቃለያው ከአንድ ሙዚቃ ጋር እንኳችሁ
አድማጮች አሁን የማጠቃለያ ዜናውን እናሰማለን። የሳውዲ አረቢያ ባለስልጣናት ሶስት አንጋፋ የንጉሳዊ ቤተሰብ አባላትን በቁጥጥር ስር አዋሉ። ሶስቱ በቁጥጥር ስር የዋሉት የንጉሳዊ ቤተሰብ አባላት የንጉሥ ሰልማን ታናሽ ወንድም ልዑል አህመድ ቢን አብዱላ አዚዝ፣ የቀድሞ አልጋ ወራሽና የአገር አስተዳደር ሚኒስትር የነበሩት ሞሐመድ ቢን ናይፍ እና ልዑል ዋናፍ ቢን ናይፍ ናቸው። የዜና ዘገባዎች እንደጠቆሙት ሁለቱ በአገር ክህደት ወንጀል ነው የተከሰሱት። አሁን ይሁን እንጂ የሳውዲ ባለስልጣናት እስሩን አስመልክቶ እስካሁን ማብራሪያ አልሰጡም። የሶስቱ ንጉሳዊ ቤተሰብ አባላት በቁጥጥር ስር እንዲውሉ ትእዛዝ ያስተላለፉት የንጉሥ ሳልማን ልጅ አልጋ ወራሽ ልዑል መሐመድ ቢን ሳልማን መሆናቸውን የዜና ምንጮች አመልክተዋል። ልዑሉ በቱርኩ የሳውዲ ኤምባሲ የጋዜጠኛው ጀማል ካሾግጂ ግድያ እጃቸው እንዳለበት በስፋት ይታመናል። በተጨማሪም እንደ አውሮፓውያን ዘመን አቆጣጠር በ2017 በርካታ የንጉሳዊ ቤተሰብ አባላት የታዋቂ የንግድ ሰዎችና ሚኒስትሮችን በቁጥጥር ስር አውለው በሪያዱ የሪትስ ካርልተን ሆቴል ውስጥ እንዲቆዩ ማድረጋቸውም ይታወሳል። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ ወረርሽኝን ለመቆጣጠር በያዙ ዘመቻና በ2020ው ፕሬዚዳንታዊ ዘመቻቸው የምረጡኝ ዘመቻ ጅማሬ በዋይት ሀውስ የሰራተኞች ለውጥ አዲስ የጽህፈት ቤታቸውን ኃላፊ የሚሆኑትን ሰው ሾሙ። በዓለም ዙሪያ የተዛመተው የኮሮና ቫይረስ ወረርሽኝ መነሻ ምንጭ የሆነችው ቻይና ከትላንት አርብ አንስቶ ለወረርሽኙ አዲስ የተጋለጡ ሰዎች ቁጥር 99 ብቻ ሲሆን በህመሙም ሳቢያ ህይወታቸው ያለፉት ሰዎች ቁጥር ወደ 25 መቀነሱን ይፋ አድርጋለች። በቻይናው የውሃን ከተማ ባለፈው የታህሳስ ወር የተቀሰቀሰው ወረርሽኝ በአገር ውስጥ ከዚህ ቀደም ያሳየው የጥርፊያ መዛመት እየቀነሰ መምጣቱ ተዘግቧል። የዓለም ጤና ድርጅት እንዳመለከተው እየተገባደደ ባለው ሳምንት ከቻይና ውጪ በተለያዩ አገሮች የተዘገበው የወረርሽኙ መዛመት በቻይና ከታየው 17 እጅ እጥፍ መሆኑን ተመልክቷል። በቅርቡ ከዩናይትድ ስቴትስ ጋር የተደረሰው የሰላም ስምምነት እስላማዊ መንግስት የመመስረት ሃይማኖታዊ ኃላፊነት የተጣለበት ያለውን የታሊባን መንፈሳዊ መሪ ከአፍጋኒስታን ህጋዊ መሪነት አይለውጠውም ሲል ቡድኑ ተናገረ። አወዛጋቢው መግለጫ ከሳምንታት በፊት ኳታር ላይ በዩናይት ስቴትስና በታሊባን መካከል የተደረሰውን አጠያያቂነት እየጨመረ የመጣው ስምምነት ዘለቄታ አደጋ ላይ ጥሎታል። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ፕሮዲውሰሩ ንጉሡ ታምሬ ነው። ያስተናገድኳችሁ ሰሎሞን አባተ ነኝ። ሰላም።
ከመያም ሲሆም እዚ ካብ ድምፂ ኣሜሪካ ኣብ ቀዳመ ሰንበት ዝድገም ፕሮግራምና እዩ ክትሰምዑና ተዓዲምኩም ኣለኹም።